ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
ድማዩ ዒጌርካ ብዙሕ ወፃኢታት ናይ ገፋጠን ኢልካ ትእትወሉ ቀመማት
የፈጠራ ስራዬ የፕላስቲክ ውጋጁን በከፍተኛ የውሃ ሙቀት በማሟላት ወደ ነዳጅ ኃይል ለመቀየር የሚያስችል ነው። ሂደቱን ለማፋጠን ምንም አይነት ኬሚካል ወይም ቅመም መጠቀም ሳይጠይቅ በአነስተኛ ወጪ ይከናወናል።
የፕላስቲክ ተረፈ ምርቶችን ለኃይል ምንጭነት በሚያውል ፈጠራው አማካኝነት ሀገር አቀፍ ሽልማት አሸናፊ የሆነችው ፍዲያ ተክለሃይማኖትን ነው ቀደም ብለን የሰማናት። የምሽት እንግዳችን አድርገናታል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። የከፍተኛ ተቋም ትምህርቷን በኬሚካል ኢንጂነሪንግ ያጠናቀቀችው ወጣት ልዲያ ተክለሃይማኖት በተማረችበት የሙያ መስክ በመስራት ላይ የምትገኝ የፈጠራ ባለቤት ናት። በአስመራ ከተማ የምትኖረው ልዲያ የፕላስቲክ ተረፈ ምርቶችን በውሃ ኃይል ወደ ነዳጅ ለመቀየር የሚረዳና የፈጠራ ስራዋ የሀገር አቀፍ ሽልማት አሸናፊ አድርጓታል። የአስመራው ባልደረባችን ብርሃነ በረሃ ነው ያነጋገራት። በመቀጠል ይቀርባል።
የከፍተኛ ተቋም ትምህርቷን በኬሚካል ኢንጂነሪንግ ያጠናቀቀችው ወጣት ሊዲያ ተክለሃይማኖት በተማረችበት የሙያ መስክ በመስራት ላይ የምትገኝ የፈጠራ ስራ ባለቤት ናት። የፈጠራ ስራዋም የፕላስቲክ ውጋጆችንና ተረፈ ምርቶችን በውሃ ኃይል ወደ ነዳጅ ለመቀየር የሚረዳና 80% ብቃት ያለው ግኝት እንደሆነ ሊዲያ ለአሜሪካ ድምፅ ተናግራለች።
ድማዩ ዒጌርካ ብዙሕ ወፃኢታት ናይ ገፋጠን ኢልካ ትእትወሉ ቀመማት
የፈጠራ ስራዬ የፕላስቲክ ውጋጁን በከፍተኛ የውሃ ሙቀት በማሟላት ወደ ነዳጅ ኃይል ለመቀየር የሚያስችል ነው። ሂደቱን ለማፋጠን ምንም አይነት ኬሚካል ወይም ቅመም መጠቀም ሳይጠይቅ በአነስተኛ ወጪ ይከናወናል። በዓለም ደረጃም በሃርቫርድ ዩኒቨርሲቲ በናሙና ደረጃ ከተሞከረው ፕሮጀክት በቀር በሌላ ሀገር ያልተሰራ አዲስ አይነት ቴክኖሎጂ ነው። ግኝቱ 80% ምርት የመስጠት ብቃትም አለው።
የደረቅ ቆሻሻ በአጠቃላይ የፕላስቲክ ተረፈ ምርት ደግሞ በተለይ በአካባቢ ላይ ከሚያስከትለው ብክለት አንጻር በዓለም አቀፍ ደረጃ አነጋጋሪና መፍትሄ ያላገኘ ጉዳይ መሆኑ ለፈጠራ ስራው እንዳነሳሳት ሊዲያ ታስረዳለች። በጉዳዩ ላይ ጥናት በማካሄድ ከብዙ ትጋት በኋላ ፕሮጀክቱን በንድፈ ሀሳብ ደረጃ እንደቀረጸችው የተናገረችው ሊዲያ እንደ አውሮፓውያኑ አቆጣጠር በ2022 በቶታል ስታርታፕ ኤርትራ ውድድር ላይ በፕሮጀክት ሀሳቧ ተካፍላ የገንዘብ ሽልማትና እውቅና እንዳገኘች ታስታውሳለች። ባለፉት 6 ወራት የፈጠራ ሀሳቧን ወደ ተግባር ለመለወጥ ሙከራዎችን ስታደርግ እንደቆየች ገልጻ፣ ለዚህም ውጋጅ ፌስታሎችን፣ የውሃ ፕላስቲኮችንና የመኪና ጎማዎችን እንደ ግብአት እንደተጠቀመች ትናገራለች። የማምረቻ መሳሪያዎችን ግን በሀገር ውስጥ ለማግኘት ስላልቻለች ያገለገሉ ብረታብረቶች ከሚሸጡበት ቦታ ገዝታ አስመስላ በማዘጋጀት ሙከራውን እንዳደረገች ሊዲያ ትገልጻለች። የጋዝ ማምለጥ ሊዲያን ያጋጠማት አንዱ ችግር ነበር። የተፈለገውን መጠን ነዳጅ አግኝታ ስራዋን በአሰበችው ደረጃ ለማድረስ ባትችልም በተገኘው መጠነኛ ነዳጅ ባደረገችው ሙከራ የፈጠራዋን እውነት ለማረጋገጥ እንደቻለች ሊዲያ ታብራራለች።
እዚያ ከማን ፕሮጀክት ዝረከብና ከማን ሀደ ጽቦ ነገር ይገለ
የተወሰነ ቢሆንም ምርት ማግኘት መቻል አንድ ጥሩ ነገር ነው። የተገኘው 10 ሚሊ ሊትር ቢሆንም ፈጠራው ተግባር ላይ መዋል እንደሚችልና የነዳጁን አቅም ለማወቅ አስችሎኛል። ሙከራው በመሀል በመቋረጡ ተጨማሪ ውጤት ለማግኘት አልቻልኩም። ለሙከራ ከተጠቀምኩት 5 ኪሎ ግራም ፕላስቲክ ወደ 1 ኪሎ የሚጠጋ ዝቃጭ ተገኝቷል። ይህ ደግሞ ለከሰልና ለአስፋልት መስሪያ ይጠቅማል።
የፕላስቲክ ውጋጆችን ወደ ነዳጅ የመለወጥ ስራ አዲስ አይደለም የምትለው ሊዲያ ከዚህ በፊት ፕላስቲክ በማቃጠል ነዳጅ የማውጣት የተለያዩ ሙከራዎች እንደተካሄዱ ታመለክታለች። ውጤታቸው ግን አጥጋቢ ባለመሆኑ ብዙም እንዳልቀጠለ ጠቁማ እርሷ የተጠቀመችበት ቴክኖሎጂ በብዙ መልኩ የተሻለ እንደሆነ ታስረዳለች።
ማጀማይ እናንጥቀ ጀስ ኢንቫይሮንመንታል ፍሬንድሊ ማለት ነው። ብዙ ካለ ወጻይታት ላይ
ከመጀመሪያ ውሃን የምትጠቀመው ከኬሚካል ነጻ ይሆነና ከመህዳሩ ጋርም ተስማሚ ነው። ከፕላስቲኩ የሚወጡና በጤና ላይ ጉዳት የሚያደርሱ እንደ ሰልፈርና ሌሎች ከፍተኛ የብረት ይዘት ያላቸው ንጥረ ነገሮች ተለይተው እንዲቀሩ በማድረግ የግሪን ሃውስ ጋዝ ልቀትን ስለሚቀንስ የሚመረተው ነዳጅ ንጹህ ነው። ከፈሳሽ ነዳጅ በተጨማሪም ቡታ ጋዝና ከሰልም ይገኛል። ስለዚህ ጋዙ ተመልሶ ውሃውን ለማፍላት ይጠቅማል። የፈላው ውሃ ቀዝቅዞ ዳግም ጥቅም ላይ ሲውል ወደ 200 ዲግሪ ሴልሺየስ ሙቀት ደረጃ ስለሚኖረው ተመልሶ ለማፍላት ትንሽ ኃይል ብቻ ነው የሚያስፈልገው። በዚህም ፕሮጀክቱ የኃይል ፍጆታ ለማሟላት ይረዳዋል። በአጠቃላይ ብክነት የሌለውና ወጪውን በአጭሩ መልሶ ትርፋማ የሚያደርግ ግኝት ነው።
የፈጠራ ስራዋ ከ17ቱ የ2030 የምዕተ ዓመቱ የልማት ግቦች አኳያ 11 የሚደርሱትን በማሳካት ረገድ ያለው ጠቀሜታ ሲታይ ፋይዳው ቀላል እንዳልሆነ ሊዲያ ታስገነዝባለች። ከነርሱም ውስጥ በጤና ጥበቃ፣ በአየር ንብረት ለውጥ፣ በብዝሃ ህይወት ክብካቤ፣ በአረንጓዴ ልማት ድርቅና ረሃብን በመቋቋም፣ በታዳሽ ኤነርጂ አቅርቦትና በመሳሰሉት ተያያዥ ጉዳዮች ያለው በጎ ተጽዕኖ ተጠቃሽ ነው። በኤርትራ በየዓመቱ ከሚወጣው ወደ 79,000 ቶን ደረቅ ቆሻሻ ውስጥ 11 በመቶ ወይም 8,000 ቶኑ የፕላስቲክ ቆሻሻ ነው ትላለች ሊዲያ። ከዚህ አኳያ ፕሮጀክቱ ሙሉ በሙሉ በአገር ውስጥ ተግባራዊ ሲሆን የነዳጅ አቅርቦትን በአምስት እጥፍ በማሳደግ ለህብረተሰቡና ለአገር አጠቃላይ እድገት ትልቅ ጠቀሜታ እንደሚኖረው ሊዲያ አመልክታለች።
መሰረዝ ገበርኮ መጽናዕቲ ዓመታዊ ፈቅድ ብዙ ገበርኮ
ባደረግኩት ጥናት የነዳጅ አከፋፋዩ ቶታል ድርጅት በየዓመቱ 1500 ቶን ነዳጅ ዘይት ወደ ኤርትራ ያስገባል። በኤርትራ ከሚጣለው 8000 ቶን የፕላስቲክ ውጋጅ እስከ 7000 ቶን ነዳጅ ማምረት ይቻላል። በዚህም የሀገሪቷ የነዳጅ ፍጆታ ከማሟላትና ለነዳጅ የሚወጣ የውጭ ምንዛሬን ከማስቀረት በተጨማሪም የነዳጅ ወጪንም ስለሚቀንስ የትራንስፖርትና የኤሌክትሪክ ዋጋም ይቀንሳል። በአጠቃላይ የፕላስቲክ ውጋጅ የሚያስከትለው ብክነት እንዲቀንስና የሀገሪቷ ዓመታዊ ጠቅላላ ገቢም እንዲያድግ ይረዳል።
ለፈጠራው ስራዋ የሚያስፈልጉ ግብአቶችን በቅርቡ አለማግኘትና የኤሌክትሪክ መቆራረጥ ሊዲያ ለተያያዘችው ጥረት ዋና ተግዳሮቶች ናቸው። ይሁንና በቀጣይ በተሻለ ቃና በሌላ ዲዛይን ሙከራዋን ለመቀጠል ከተለያዩ ባለሙያዎች ጋር በትብብር እየሰራች እንደሆነ ሊዲያ ጠቁማለች። በቅርቡም ተጨማሪ ሙከራ ለማካሄድ በጥረት ላይ እንደምትገኝ ነግራኛለች። ለአሜሪካ ድምፅ ራዲዮ ብርሃነ በርሀ አስመራ።
ብራና በርሃን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ያለ ጊዜያቸው የተወለዱ ልጆቻቸው የአይን ብርሃናቸውን ያጡባቸውና እክሉ ያገናኛቸው እናቶች አንድ ገባሬ ሰናይ ተቋም አዲስ አበባ ላይ መስርተዋል። ከትምህርት ገበታ ርቀው በየቤታቸው የተቀመጡ የችግሩ ተጠቂ ህጻናትን ለመርዳትም እየጣሩ ይገኛሉ። ኤደን ገረመው በጉዳዩ ላይ ቀጣዩን ዘገባ አስተናድታለች።
ሳራ ወልዴና ሰናይት ዮሐና ወርቅ የቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከሰባቱ መስራቾች መካከል ናቸው። ሁለቱም እናቶች አይነ ስውራን ልጆች አሏቸው። ልጆቻቸው መዋለ ህጻናት የሚሄዱበት እድሜ ላይ ሲደርሱ የሚቀበላቸው ትምህርት ቤት ማጣታቸው የሚቀሩት ተሞክሮ ነው። በቅድሚያ የተቋሙ ምክትል ሰብሳቢና አጋር መስራች ሰናይት ዮሐና ወርቅ፣
መጀመሪያ ሀዘን ነው የሚሰማው፣ በጣም ታዝኛለሽ። ከዛ ቀጣይ ደግሞ ፊቸሩን ነው የምታስቢው እና ፊቸር ላይ ምንድን ነው መሆን ያለበት ብለሽ ስታስቢው፣ ኢትዮጵያ ውስጥ ስታስቢው ብዙም ነገር የተመቻቸ የለም። እንኳን አይደለም አካል ጎሎብሽ በሙሉ ምንድን ብዙ የተመቻቸ ነገር የለም። በጣም ቻሌንጅ ያስፈልጋል ራስሽን ለማውጣት ማለት ነው። እና ያሰብኩት ምንድን ነው ይሄ ልጅ ምንድን ነው የምናደርገው፣ እንዴት ነው የሚሆነው? አንድ ልቤ እንዲያውም እንደው ምን አለ ወደ ውጭ ስፖንሰር የሚያገኘኝ ሰው ባገኘው እና ይዤ ወጥቼ ውጭ በተማረልኝ እንደዚህ አይነት ነገር አስቤያለሁ። ከዛ በኋላ ግን እነዚህ እናቶች ሳገኝ ግን ምንድን የተሰማኝ በቃ አህለ ከአንድን አይነት ሰዎች አሉ እንደዚህ አልኩኝ። እዛ ትምህርት ቤት እንዴት ነው ምናምን እነሱን ሳገኛቸው ስጠይቃቸው እኛ እኮ ሄደን ነበር እንደዚህ እንደዚህ የሚፈልጉት እነሱ በስምንት ዓመት በላይ ሲሆኑ ነው የሚቀበሏቸው እና ከዛ በፊት አይቀበሏቸውም። እዛ ተመልሼ ሳስበው አሁን ልጄ ማየት ውጭ ሁሉም ነገር ያደርጋል እንደ ልጅ ማለት ነው። እንደ ልጅ ብዙ ነገር ያደርጋል። ድምፅ የሰማበት ቦታ ይሄዳል፣ ድምፅ ይነካካል። በቃ እንደ ልጅ ማለት ነው። በቃ የማያየውን ነገር አያይም እንጂ ሁሉንም ነገር ያደርጋል እና ይሄ ልጅ መዋለ ህጻናት የሚባለው ነገር መዋል አለበት። እውነት ነው መጫወት አለበት ከልጆች ጋር መገናኘት አለበት የሚለው ነገር ነው ያሰብኩትና እና እንዴት ነው ምናምን ስለላቸው እንደዚህ እንደዚህ ያስበላል። በቃ ከዛ በኋላ አብሬያቸው መስራት ጀመርኩኝ። ከዛ በኋላ ወዲያውኑ ሰራን። መስከረም አካባቢ ልጆቻችን ትምህርት ቤት ዩኒፎርም ለብሰው መግባት ቻሉ። እዛ ግቢ ውስጥ እንደልባቸው አንድ አይነት ልጆች ናቸው፣ ይጫወታሉ፣ ኮሚኒኬት ያደርጋሉ፣ ሬልም መነካካት ጀምረዋል ብዙዎቹ። እንዲያውም ደህና የሚመንትን የሚሉ የሚችሉም ልጆች አሉ። እነሳሚም እድሜ ከፍ ያሉ ስላሉ ማለት ነው።
ሳራና ሰናይት ልጆቻቸው ከጊዜያቸው ቀድሞ በመወለዳቸው የተነሳ የአይን ብርሃናቸውን እንዳጡ ይናገራሉ። የተቋሙ የቦርድ ሰብሳቢና አጋር መስራች ሳራ ወልዴ የራሷን ተሞክሮ ታጋራለች።
ያለ ጊዜው የተወለደ ልጅ ነው። በሰባት ወሩ ነው የወለድኩት አሜንን እና ተወልደው 1 ኪሎ ነበረ። ከተወለደ በኋላ የሙቀት ክፍል ነበረ። ሙቀት ክፍል ውስጥ 2 ወር ከቆየ በኋላ ነው እንግዲህ ከዛ ከወጣ በኋላ ነው አይነ ስውር መሆኑ የታወቀው ማለት ነው። እዛ እስካለ ድረስ ምንም አይነት የአይን ሕክምና አልተደረገለትም። ከዛ ከወጣ በኋላ የተለያዩ ምርመራዎችን አድርጌለታለሁ። የልብ የጆሮ ምርመራዎች ይደረግለት ተብሎ እሱን ሁሉ ምርመራ ከተደረገ በኋላ የአይኑን ግን ማንም አላስታወሰም። እኛ ያው ከወጣሁኝ በኋላ ነው በአምስት ወሩ ነው አይኑን ሸውራር ሲል ወደ ጎን ምናምን ሲያይ ምን ተፈጠረ ብለን ሆስፒታል ስንወስደው ነው እንግዲህ በጣም ሌት ሆነሻል፣ ዘግይተሻል፣ አሁን ምንም አይነት ህክምና አይኖረውም፣ 5ኛ ደረጃ ሬቲና ዲታች አድርጓል የተባልኩት ማለት ነው። ከዛ በኋላ ያልሄድኩበት ሆስፒታል የለም። በምችለው በእምነቴ ሞክሬያለሁ፣ ግን የምችለውን ህክምና አድርጌለታለሁ። ዳም አድርጓል፣ አንድ አይኑ ጭራሽ አይሰራም፣ አንድ አይኑ ግን ትንሽ ተስፋ አለው ተብሎ ነበረ። ከ5ኛ ደረጃ ወደ 4ኛ ደረጃ ሬቲና ነው ተለጥፎለት ትንሽውን ብርሃን ነገር ይከተላል ማለት ነው።
ቀድሞ በግራፊክስ ሙያ ላይ የነበረችው የተቋሙ የቦርድ ምክትል የቦርድ ሰብሳቢ ሳራ በሀገር ደረጃ የመጀመሪያውን የአይነ ስውራን መዋለ ህጻናት ለመክፈት የቆረጥበትን ሂደት ታስረዳለች።
አይነ ስውር ሲሆኑብን ልጆቻችን ትምህርት ቤት አተናል ፈልገን በሀገር ደረጃ ለእነዚህ ህጻናት ትምህርት ቤት የለም። ሰው ልጆቻችንን አቅፈን ቤት ውስጥ 8 ዓመት ድረስ መቀመጥ የለብንም። ስለዚህ ከተለያዩ እናቶች ጋራ በተለያየ ሶሻል ሚዲያ እና በተለያየ ቦታ ተገናኝተን ነው ይህንን ድርጅት ስንመስረት የተባባል ነው። ምክንያቱም ልጆቻችን የሚውሉበት ቦታ ስለሚያስፈልግ እኛ እንደ እርዳታ ድርጅት አድርገን ነው ቪዥን ማየት የተሳናቸው ወላጆች በጎ አድራጎት ድርጅት ነው የሚለው ድርጅቱ ትምህርት ነው የሚሰጠው። አስተማሪ አይደለሁም በእውቀቴ፣ ግን ያ ሆኖ አልተሸነፍኩም። ምክንያቱም ለዚህ ለልጄ ነገ ምንድን ነው የሚጠይቀኝ? ይሄ ልጅ ትምህርት ቤት ይጠይቀኛል። ትምህርት ቤት ደግሞ ሌላሽ ጓደኞቹ ፖርሳ ይዘው ሲሄዱ እሱ ቤት ውስጥ መቀመጥ የለበትም። ሰው ምን እናድርግ ብለን ስንነጋገር አጠቃላይ 7 ነን። ከእነሱ ጋር ተገናኝተን ምንድን ያወራ ነው ያው ትምህርት ቤት ያስፈልጋቸዋል እነዚህ ልጆች መዋለ ህጻናት ማለት ነው። እንደ ሀገር ድርጅት መስርተን እዛ ድርጅት ላይ እኛ ብቻ ሳንሆን ቤት ተቆልፎባቸው የተቀመጡ ብዙ ህጻናቶች አሉ። እነዛ ህጻናቶችንም ማውጣት ማብቃት፣ እውቀት አላቸው፣ ጭንቅላታቸው የሚገርም ነው፣ መቀመጥ የለበትም ቤት ውስጥ የሚል ሀሳብ አመጣን እና ይህን ድርጅት መስርተን ዛሬ ከስራችን 30 ልጆችን መስርተን አሁን ትምህርት እየሰጠናቸው እንገኛለን ማለት ነው።
የቦርዱ ዋና ሰብሳቢ ሰናይት ትምህርት ቤቱ በአሁን ሰዓት ስላለበት አቋምና ስለሚሰጣቸው አገልግሎቶች አጋርታለች።
አካውንቲንግ ነው የምሰራው፣ በፋይናንስ ላይ ነው የምሰራው። እኔ ራሴ ትሬድ መደረግ አለብኝ እኔ ብሬን ለማስተማር። ግን እኛ ያደረግነው ምንድን ነው ትምህርት ቤቱን ካዘጋጀን በኋላ በስፔሻል ኒድ የተመረቁ ልጆች ነት ቀጥረናል። ከዛ በኋላ ናኒዎች ቀጥረናል የሚያግዟቸው። እንደሱ አድርገን ነው ትምህርቱን እንዲካሄድ ያደረግነው። እኛ ራሳችን ሰልጣኝ ነን የትምህርቱ በተለይ ብሬንን አሁን ሳሚ ነው አሁን እኛም እየሰማን እንደገና አንዳንድ ዝግጅቶች እንትን እያደረጉ እንድንማር እየታቀደ ያለው። ምክንያቱም ከባድ ነው የእነሱን ትምህርት ለማስተማር እኛም አናውቀውም እና በሚያውቁት ነው እየተሸፈነ ያለው። በበጎ አድራጎት የሚመጡም አሉ፣ ቀጥታ ትምህርቱን እንትን ማቴሪያሉንም በማምጣት የሚያገዙ ሰዎች አሉ። እንደሱ እያደረግን ቀጥታ የሚያውቁት እውቀቱ ላላቸው ሰዎች ነው ልጆቹን የሰጠናቸው እንጂ እኛ ቀጥታ የሳተፍን አይደለም።
ትምህርት ቤቱ በበጎ ፈቃደኞችና በወላጆቹ አቅም አዲስ አበባ ወደ ጀሞ መንገድ ላይ በሚገኝ የኪራይ ቤት ውስጥ እንደተመሰረተ የሚናገሩት ወላጆቹ ትምህርት ቤቱን ለማስቀጠል የተለያዩ ተግዳሮቶች እንዳለባቸው ይናገራሉ። ሳራ ወልዴ፦
ዋናው ያለብን እኛ ችግር የቤት ክራይ እና የአስተማሪ ደሞዝ ነው። የሚሸፍንልን ካገኘን እንደው መንግስትን ቢያየን ብለን የምናስበው የተዘጉ የተለያዩ ቤቶች ካሉ ያንን ቤት በመስጠት መንግስትን ቢተባበረን ከዚህ ወጪ ቢገላግለን። እኛ አሁን ሄደክ የሆነብን ራስምታት የሆነብን እነዚህ ህጻናቶች አምና ወጥተው ዘንድሮ ቀጥለዋል። ኔክስቲር ይቀጥላሉ ወይ ስጋታችን ነው። ደስተኛ ሆኖ እየዋሉ ነው አሁን ያሉበት ሁኔታ ማለት ነው። ነገ ደግሞ ተመልሰው ፖርሳውን ይዘው ቤት ውስጥ ይቀመጣሉ ወይ? ይህንን ነው እየፈራን ያለነው። እና የኢትዮጵያ ህዝብ እንዲሰሙ የምንፈልገው ይህንን ነው።
ይሁን እንጂ ምንም አይነት መዋለ ህጻናት ባልነበረበት ጊዜ ከባዶ ቆርጦ የተነሱት እናቶች ለአሁኑ ተግዳሮት እጅ እንደማይሰጡም ይናገራሉ። የተቋሙ ምክትል ሰብሳቢ ሰናይት ዮሐላወርቅ ተግዳሮቶች ቢኖሩም ራዕያቸው ሰፊ መሆኑን ነው የጠቆመችው።
እንደ ራዕይ እንግዲህ አሁን እኛ የምናስበው ልጆቻችንን አብዛኞቹን እንደ ልጅ ወጥተው እንደ ልጅ ተምረው እንዲገቡ ነው የምንፈልገው እና አንደኛ ክፍልም ሁለተኛ ክፍልም እያለን የመስፋት ራዕይ አለን። ትምህርት ቤት ስለሆነ ሀሳባችን ማለት ነው። ጎን ለጎን ደግሞ እነዚህን የነሳሚ ምክንያት የሆነባቸውን የአይነ ስውርነት የመጣበትን ምክንያት በምንጩ ለመቅረፍ በመንግስትም በኩል ሆነ እኛም ደግሞ ለወላጆች እናቶች አሁን ፕሪማቸ ወለዱ የተባሉ እናቶችን በመስጠት በደንብ ሕክምና እንዲያገኙ ማድረግ ነው። ምንጩንም ማድረግ ስላለብን መቀጠልም ስለሌለበት ማለት ነው። ቀላል የሆነውን ነገር መቅረፍ እንችላለን።
ቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከተመሰረተ አንድ አመት ተኩል ሆኖታል። ተቋሙ ታዲያ የተነሳለትን ይህንን አላማ ይዞ ለመቀጠል ይችል ዘንድ የበጎ ፈቃደኞችና የባለድርሻ አካላት ድጋፍ እንደሚያሻው መስራቾቹ አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለሁ። በአማራ ክልል በተቀሰቀሰው የጸጥታ መደፍረስ ምክንያት ሊካሄድ የነበረው የላሊበላ ውቅር አብያተ ክርስቲያን የጥገናና ጥበቃ ስራ እንደተስተጓጎለ ተሰምቷል። ከዚህ ጋር የተያያዘውን ዜና ደግሞ መስፍን አራጌ ያሰማናል።
የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከጠቅላይ ሚኒስትር አብይ አህመድ ጋር ሆነው የላሊበላን ፍልፍል አብያተ ክርስቲያን ከጎበኙ በኋላ የፈረንሳይ መንግስት በገባው ቃል መሰረት አብያተ ክርስቲያኑን የመጠገንና የመጠበቅ ስራ ጥናት የተጀመረው ከአራት ዓመታት በፊት ነበር። ይሁን እንጂ መጀመሪያ በኮቪድ-19 ወረርሽኝ በኋላ በሰሜኑ ጦርነት ምክንያት ጥናቱ ተጓቶ ቆይቷል። የሰሜኑ ጦርነት በፕሪቶሪያው የሰላም ስምምነት በመቆሙ በኢትዮጵያ የፈረንሳይ አምባሳደር ሬሚ ዋሪሾክስ ሀገራቸው በጅምሩ የተቋረጠውን የላሊበላ ፕሮጀክት እንደምታስቀጥል ዳግመኛ ቃል ገብተው ነበር። ሆኖም በአማራ ክልል የተከሰቀሰው የጸጥታ መደፍረስ የጥገና ጥናቱና ትግበራው በታቀደላቸው መሰረት ተፈጻሚ እንዳይሆኑ እንቅፋት እንደፈጠረ ተመላክቷል። በላሊበላ ከተማ አስተዳደር የባህል ቱሪዝም ጽህፈት ቤት የቅርስ ጥናትና ልማት አስተባባሪ ማንደፍሮ ታደሰ
የፈረንሳይ አጥኚ ቡድኖች ወደ አካባቢው ጥናቱን በማካሄድ ወደ ተግባር ስራው ለመግባት ሁለት ጥናቶች ስለሚቀሩ እነዚህ ሁለት ጥናቶች ባለመጠናቀቃቸው ምክንያት የጥገና ስራው ዋናው ፕሮጀክት ማለት ነው የመጠለያ ማንሳትና አዲስ መጠለያ መስራት እንዲሁም ዘላቂ ጥገናዎችን የመጠገን ስራ የቤተ ክርስቲያኑ አካላት የጉዳት አይነቶች አሉ፣ ስንጥቆች አሉ፣ የተንጠለጠሉ ዋለቶች አሉ። እነሱን በቋሚ ጥገና ስራው ማካተት ነው። እነሱን በዘላቂነት የመጠገን ስራው ፕሮጀክት ለመጀመር ሁለት ጥናቶች መጠናቀቅ ነበረባቸው። እሱ ባለመሆኑ ዋና ፕሮጀክት ስራው ባለበት የዘገየ መሆኑን መግለጽ ነው።
እንደ ድርጊት መርሃ ግብሩ ጥናቱ በ2011 ዓ.ም ላይ ተጀምሮ በሶስት አመት ውስጥ ከተካሄደ በኋላ የጥገናና ጥበቃ ሂደቱ ደግሞ በ2015 ዓ.ም መጠናቀቅ ነበረበት። ይሁንና የጥገና ስራው አለመጠናቀቅ ቀደም ብሎም ቅርሱ ላይ ይስተዋል የነበረውን አደጋ እንዳያባብሰው አስተባባሪው ያላቸውን ስጋት ያመለክታሉ።
የኢትዮጵያ መንግስትም የፈረንሳይ መንግስትም የሁለትዮሽ ስምምነት ሲፈጽሙ ቅርሶቹ ላይ የደረሰውን ጉዳት መጠገንና ለሚቀጥለው ትውልድ እንዲተላለፉ ማድረግ ነው ዋና ዓላማ። ስለዚህ ይሄ ባለመሆኑ ነባሩ መጠለያ ይወድቃል የሚል ስጋት በማህበረሰቡ ዘንድ አለ። የምታያቸውም አንዳንድ ጉዳቶች አሉ። ለስጋት ነው ለቅርሶቹ ይሄ መጠለያ ቢወድቅ አያደርግና ቅርሶቹ ላይ የሚያሳድረው ተጽዕኖ በጣም የከፋ ይሆናልና ይህ ትልቅ ቅርስ የዓለም አቀፍ ቅርስ እያየኸው ልታጣው የምትችልበት ሁኔታ አለ። በተባለው ጊዜ ገደብ ባለመጀመሩ ቅርሶቹ ላይ የሚደርሰው ጉዳት ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ። አየር ንብረቱን በራሱ የተቀያየረበት ሁኔታ አለ። በጣም ኃይለኛ ንፋስ አለ፣ ሙቀት አለ። እነዚህ በመጡ ቁጥር መጠለያው ላይ የሚያሳድረው ተጽዕኖ አለ።
ከዓመት በፊት በነበረው ዋጋ የፈረንሳይ ልማት ኤጀንሲ እና የኢትዮጵያ ገንዘብ ሚኒስቴር ለቅርሱ ጥገናና ጥበቃ የመጀመሪያ ክፍል ፕሮጀክት የ260 ሚሊዮን ብር ስምምነት ተፈራርመው ነበር። በወረርሽኝና በጦርነት ምክንያት የጥገናና ጥበቃ ስራው በተደጋጋሚ እየተጓተተ በመሆኑ የፈረንሳይ መንግስት ወደ ኋላ እንዳይል ስጋት አለን ይላሉ የአካባቢው ነዋሪዎች። የነዋሪዎቹን ስጋት የሚጋሩት የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሐመድ ከፈረንሳይ መንግስት ጋር ተጨማሪ ዲፕሎማሲያዊ ንግግር እንደሚያስፈልግ ይናገራሉ።
በሰሜኑ ኢትዮጵያ ክፍል በነበረው ጦርነት ኢንፋክት ፖለቲካል ዲሲሽንም ጭምር በመሆን ጭምር ለመጓተት ችሎ ነበረ። በኋላ ላይ ግን እንደገና እንዲጀመር ሆኗል። የክልላችን ባህልና ቱሪዝም ቢሮ የኛ ቢሮ ያለው ሮል በዚህ ላይ የተቋቋመ ስትሪንግ ኮሚቴ አለ። የቅርስ ጥበቃ ባለስልጣን፣ የፈረንሳይ ኤምባሲ፣ ሚኒስቴር መስሪያ ቤቱና እኛ ያለንበት ቅርሱ በሚሰራበት ዙሪያ የምንነጋገርበት እስካሁን ድረስ ሰስቴኔብል ላሊበላ የሚባለው ፕሮጀክት ያው ይሄው የፈረንሳይ መንግስት ፕሮጀክት ነው። ይሄም ራሱ በጥሩ ሁኔታ እስካሁን ሰዓት ድረስ ስራውን እየቀጠለ ነው። በዋናነት ሜጀር የሚባለው የቅርስ እድሳቱ ሼዱን የማንሳትና የማስተካከል ስራዎች ግን አሁንም ተጨማሪ የዲፕሎማሲ የቴክኒካል ስራም የሚፈልጉ ናቸው።
በፈረንሳይ መንግስት የሚታገዘው ዘላቂ የላሊበላ ልማት ፕሮጀክት ኃላፊ ኪዳነ ማርያም ወልደ ጊዮርጊስ ደግሞ ፕሮጀክቱ በአንጻራዊነት የተሻለ አፈጻጸም እንዳለው ይገልጻሉ።
አሁን እየሰራ ነው ያለነው እዛ ሳይቱ ላይ 22 ቦታዎች ላይ የእርምት ስራዎችን መስራት ላላ ጥገና ሳይሆን እርምት የምንለው ለምሳሌ በጣም ሊወድቅ የሆነ ድንጋይ ከሆነ እሱን መልሶ ማስተካከል፣ ወደ ነበረበት መመለስ እንዲህ ነው። ስለዚህ በቤተ ሊባኖስ በቤተ መርቆሪዎስ ይህን ስራ ሰርተናል። ድልድዮች መሰራት ነበረባቸው። ምክንያቱም የሚቀጥለው ዋናው የጥገናና የመጠለያ ስራ ሲመጣ ቅድሚያ የማረም ስራና የማስተካከል ስለሆነ እሱን እየሰራን ይገኛል። አርኪኦሎጂ ትልቅ ስራ ተሰርቷል። እሱን ተከትሎ የተከሰተ የውሃ መፋሰሻ ወይም ትሬንች የሚባለው ነገር አለ። እሱ በዘላቂነት ወደፊትም ቢሆን ጥንት ተደፍኖ የነበረው ነገር ከፍቶ ውሃው በዛው በነበረበት መልኩ እንዲፈስ ማድረግ ነው። ላሊበላ ይመጥናል በምንለው ደግሞ መንገዶችን ማስተካከል፣ እነዚህን ስራዎች እየሰራን እንገኛለን።
ሞቅ ቀዝቀዝ የሚለው የግጭት ሁኔታ ከውቅር አብያተ ክርስቲያኑ የጥገናና ጥበቃ ስራ በተጨማሪ በቱሪዝም ፍሰቱም ላይ ሳይቀር ጫና እያሳደረ እንደሆነ አቶ ማንደፍሮ ይናገራሉ።
ዋናው ፕሮጀክት ቢጀመር ለአካባቢው ማህበረሰብ እንደ ኢኮኖሚ አማራጭ ሆኖ ይጠቅም ነበር። ይህ ባለመሆኑ ከፍተኛ ረሃብ አካባቢው ላይ እንዲገባ፣ ህዝቡ ችግር ውስጥ እንዲወድቅ የተሆነበት ሁኔታ አለ። ምክንያቱም ቱሪዝም እንቅስቃሴው ስለቆመ ማለት ነው።
በላሊበላ ከተማ አካባቢ አስጎብኞች ማህበረሰብ ሳቢ ስታሉ ቀመሙ በበኩላቸው የጥገናው መጓተትና የቱሪዝም እንቅስቃሴው መስተጓጎል በአስጎብኝነት ህይወታቸውን በሚመሩ 200 የሚደርሱ የማህበሩ አባላትና ከመቶ በማያንሱ በማህበር ያልተደራጁ አስጎብኚዎች ህይወት ላይ ከፍተኛ ጫና እንደፈጠረ ጠቁመዋል።
ሰው አሁን በተረጅነት ደረጃ ላይ ነው ያለው። እጅግ በሚያሳዝን በሚያሳፍር ደረጃ ራሱን ለልመና አጋልጦ የሚገኝበት ሁኔታ ነው ያለው። ከዚህ ውስጥ ጋይዱ ወደ 190 የሚገመት ቁጥር አትምን ያለ ነው። በአንድ ትልቅ ማህበር ስር ነው ይሄ ጋይድ። ብቸኛ ስራው ቱሪዝም ሆኖ እያለ ይሄው ስራው አደጋ ላይ ችግር ላይ በመውደቁ ምክንያት እንቅስቃሴውን ካቆመ እንግዲህ አራተኛ ዓመታችንን ይዘናል። በተለይ አሁን ላይ ደግሞ ነገሮች የተወሳሰቡ ከድጡ ወደ ማጡ በሚያስፍል ደረጃ ነገሮች እጅግ አሳሳቢ፣ ተስፋ አስቆራጭ ደረጃ ላይ ነው ያሉት። አንድ ጋይድ ሰርቶ ራሱን እና ቤተሰቡ ማስተዳደር የሚችልበት ደረጃ ላይ እንዳልሆነ ያለው ይሄ እንግዲህ ምንም በቃላት ለመግለጽ ትንሽ ይከብዳል። አንዳንዶቹ ለልመናም እንደገና ቤተሰባቸውን የሚበትኑም አሉ።
የላሊበላ ከተማ የሆቴል ባለ ንብረቶች ማህበር ሰብሳቢ ዮሐንስ አሰፋ ደግሞ በከተማዋ ከ50 በላይ ደረጃቸውን የጠበቁ ሆቴሎች እንዳሉ ገልጸው አሁን ሙሉ በሙሉ በሚባል ደረጃ ስራ አቁመዋል ይላሉ። ቀጥረው ያሰሯቸው የነበሩትን ከ5000 የሚበልጡ ሰራተኞችን ለመበተን እንደተገደዱም አስታውቀዋል።
በላሊበላ ከተማ ከ52 ሆቴሎች በላይ ያሉን፣ እነኚህ ሆቴሎች ከ5ና ከ6000 በላይ ሰራተኛ ያሉ ናቸው። ዛሬ በገጠመን ችግር ቀደም ብሎ በኮቪድ በኋላም በትግራይ ጦርነት አሁንም ባለው ጦርነት ምክንያት ሁሉም ሆቴል ኦልሞስት በሚባል ደረጃ ተዘግተው ነው ያሉት። ሰራተኛም በትነናል። ምክንያቱም በተከታታይ ለ5 ዓመታት ይሄን ያህል ጊዜ ሲደርስብን ለመቋቋም አልቻልንም። ዛሬ በወር 10,000 ብር ሳታገኝ ሰራተኛ ደሞዝ 100 እና 200 ሺህ ብር ለመክፈል ከፍተኛ ችግር ነው። የባንክ ዕዳችንም ሰርተን መክፈል አልቻልንም። ዛሬ ሁሉም ሆቴል ባለቤት ለባንክ ዕዳ ተወጥሮ ነው ያለው። ባንኮቹም ያው ለጊዜው የሚሰጡን መልስ ባናውቀውም እስካሁን ድረስ ያለውን ሁኔታ አላገናዘቡም። አንድና አንድ ክፈሉ እያሉ ነው እያጣደፉ ነው ያሉ። ይህን እንግዲህ አቤቱታ ለመንግስትም ለሁሉም እያሰማን ነው ያለ ነው።
በቅርቡ በመከላከያውና በፋኖ ታጣቂዎች መካከል በላሊበላ ከተማ ላይ በነበረ የተኩስ ልውውጥ ከደረሰው ሰብአዊ ጉዳት በተጨማሪ የቤተ መድኃኔዓለም መጠለያ በሶስት ቦታዎች ላይ የከባድ መሳሪያ ፍንጣሪ እንዳረፈበት የአይን እማኝን ጠቅሶ የአሜሪካ ድምፅ መዘገቡ ይታወሳል። በወቅቱ የአካባቢው አስተያየት ሰጪዎች ቢቻል ግጭቱ በድርድር እንዲፈታ፣ ካልሆነ ደግሞ ተፋላሚዎች ውጊያቸውን ቅርስ ካለበት ቦታ እንዲያርቁ ጠይቀው ነበር። በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም አቀፍ የሰው ልጆች ቅርስነት በተመዘገበው የቅዱስ ላሊበላ ውቅር አብያተ ክርስቲያን አካባቢ የሚስተዋለው በጦር መሳሪያ የታገዘ ግጭት እንደሚያሳስበው ገልጾ ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍንን አመሰግናለሁ። በመቀጠል ደግሞ ኤደን ገረመው በአውሮፓውያኑ አዲስ ዓመት ዋዜማ በጎብኚዎች ስለሚጨናንቀው የኒውዮርክ አደባባይ ትነግረናለች።
አሮጌው ዓመት እያለቀ በአዲሱ ሲተካ በኒውዮርክ ታይምስ ስኩዌር አደባባይ በሀገር ውስጥ ጎብኚዎች መሞላቱ ከከተማዋ ተወዳጅ ባህሎች መካከል አንዱ ነው። በየዓመቱ በሺዎች የሚቆጠሩ ሰዎች በማዕከላዊ መንሃተን መንገድ ላይ በመሄድ የዘመኑ መቀየር የሚያበስረውን ትልቁ ኳስ ሲለቀቅ ይመለከታሉ። በኒውዮርክ 2024 ቀደም ብሎ የደረሰ ይመስላል። 2024 የሚል የተጻፈባቸው ቁጥሮች ከሎስ አንጀለስ ድረስ ተጉዞ የመጡ ሲሆን ከገና አንድ ቀን ቀደም ብለው ደርሰዋል።
4 3 2 1 ሃፒ ኒው ይር!
እነዚህ ቁጥሮችና ኳሱ ለዋዜማው በ25 ፎቅ እርዝማኔ ላይ ተሰቅለው ቁልቁል ከመለቀቃቸው በፊት እንዲሁ እንዳሉ የሚቆዩ ሲሆን ወደ ታይምስ ስኩዌር የሚሄዱ ሰዎች አብረዋቸው ፎቶግራፍ መነሳት ይችላሉ። ቶም ሃሪስ የታይምስ ስኩዌር ህብረት ባልደረባ ናቸው።
በዚህ በታይምስ ስኩዌር አደባባይ ኳሱን መጣል የጀመርነው ከጎርጎሳውያኑ 1907 አንስቶ ነው። የመጀመሪያው የአዲስ ዓመት ዋዜማ በታይምስ ስኩዌር የተከበረው እንደ አውሮፓውያን አቆጣጠር 1904 ዓ.ም ኒውዮርክ ታይምስ የዜና አውታር እዚህ የሚገኘው ህንፃ ውስጥ ሲገነባ ነው። ከዚያም ሰብዌ የተባለው የፈጣን ሳንድዊች ምግብ ቤት ተከትሎ መጣ። ከዚያ በኋላ ነው ይህ አካባቢ ታይምስ ስኩዌር የተባለው።
ሌላ በክፍለ ዘመኑ ያልተቀየረ ባህል ቢኖር አውዳመቱን የሚያሳምሩት የሚበተኑ ወረቀቶች ናቸው። ነገር ግን እዚህ ባህል ላይ ትንሽዬ ምትሃትም ታክሎበታል። የከተማው አፈ ታሪክ በአዲሱ ዓመት ምኞቶን በእነዚህ ወረቀቶች ላይ አስፍረው በኋላ ላይ አንድ ላይ ሲበተኑ አንድ ሰው ካገኛቸውና ከያዛቸው ህልሞ እውን ይሆናል ይላል። ይህንን ባህል ለመፈጸም ታዲያ ሰዎች በታይምስ ስኩዌር የምኞት መጻፊያ ላይ ተሰልፈው ይታያሉ። የአዲስ ዓመት ህልማቸውንም እንዲሁ ያሰፍራሉ። ሶፊ የኒውዮርክ ከተማ ነዋሪ ናት።
የሆነ አንድ ሰው ቢያነሳው የሚያስደስት ነገር ነው። የሆነ ሰው ይዞት አንብቦት ከዛ ወደ አዲስ ዓመት ይዞት ሊሻገር ይችላል። እንደሚመስለኝ ይሄ ደስ የሚል ሀሳብ ነው።
በተመሳሳይ ፈርናንዶ የብሩክሊን ነዋሪ ሲሆን የአዲስ ዓመት ዋዜማ እዚህ ስፍራ እገኛለሁ ይላል።
ባለፈው ዓመትም እዚህ ነበርኩ። በዩቲዩብ አምዴ ላይ እየቀረጽኩ አስተላልፌያለሁ።
የአካባቢውን ልምድ የሚያውቁ ሰዎች ታዲያ ሰዎች የዘመን መለወጫውን የሚያበስረው ግዙፍ ኳስ ሲለቀቅ ለማየት የሚመጡ ከሆነ ቀደም ብለው ልዩ የሆነውን ምትሃታዊ ትዕይንት የሚያዩበት ለእይታ ምቹ የሆነ ስፍራን መያዝ ይኖርባቸዋል ይላሉ። ይህ ትዕይንት ብዙዎች የወቅቱን ብርድ ተቋቁመው በታይምስ ስኩዌር ላይ በመቆም የሚከታተሉትም ነው። ለኤሌና ውልፍ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለን። በመቀጠል ደግሞ ስለ አንድ ቴክኖሎጂካዊ ግኝት እንነግራችኋለን። በኮሎራዶ በሚገኘው የሮኪ ተራራ ዙሪያ የሚጥለው በረዶ ባለፉት 2 ዓመታት ውስጥ በእጅጉ ቀንሷል። በዚህ ምክንያት በደረቁ ቀጠና ሕይወትን ያቆይ የነበረው የውሃ መጠን አንሷል ማለት ነው። ኖሃ ሞሎች በኮሎራዶ ዩኒቨርሲቲ የአርክቲክና አልፓይን ቀጠናዎች ተቋም የበረዶ አጥኚ ናቸው። በምዕራብ ዩናይትድ ስቴትስ 60 ሚሊዮን ያክል ሕዝቦች የውሃ ፍላጎታቸው በሚቀልጥ በረዶ ላይ የተመሰረተ ነው። በመላ ዓለም ላይ ያለው ፍላጎት ደግሞ ከቢሊየን በለጥ ያለ ነው ያሉት። ሞሎች በረዶ በሚቀልጥ ጊዜ ምን ያክል ውሃ እንደሚገኝ በመገመት በርቀት መረጃዎችን የሚያጠናክር ቴክኖሎጂ ይጠቀማሉ። በጣም ጥቁር ሰማያዊው የበዛ በረዶን ይወክላል፣ ፈካ ያለው ሰማያዊ ክፍል ደግሞ አነስተኛ በረዶን ያሳያል ያሉት። የሳተላይት ምስል፣ የኮምፒውተር ንድፍና የመሬት ላይ ጥናትን በማቀናጀት ሞሎች እንዲሁም ቡድናቸው የሚቀልጠውን በረዶ መጠን ትንበያ ትክክለኝነት ለማሳደግ ችለዋል። ይህ ምን ያክል ውሃ መለቀቅ እንዳለበትና መቼ መለቀቅ እንዳለበት ለሚወስኑ የውሃ ስርጭት ባለሙያዎች ቁልፍ መረጃ ነው። ኖሃ ሞሎች በድጋሚ የትንበያን ትክክለኝነት ማሳደግ ሲቻል የውሃ ስርጭት አቅምን ማሳደግ ይቻላል፣ ለጥቅም የሚውል ውሃን በስርዓቱ ውስጥ እንደማስተዋወቅ ነው ያሉት። ሌላው ግኝት ከአውሮፕላኖች ላይ ሆኖ የበረዶውን ስርጭት አቅጣጫ ለመረዳት ያስችላል። በብሔራዊው የህዋ ሳይንስ ተቋም ናሳ የተሰራ አውሮፕላን ሊዳር በተባለው የጨረር ቴክኖሎጂ አማካኝነት ከምድር ላይ መረጃዎችን ያነባል፣ ይለካል። ናሙሎዎች በድጋሚ በበጋው ወቅት የለካነውን ቁመት በክረምት ከለካነው ላይ ስንቀንስ ትክክለኛውን የበረዶ ጥልቀት ይሰጠናል ያሉት የውሃ ይዘት መጠንም በበረዶ ውስጥ በእጅጉ ስለሚለዋወጥ በረዶውን በእጅ መለካት አሁንም ድረስ ቁልፍ መረጃዎችን ይሰጣል። ይሁንና ጥናቶች የቡድኑ አባላት በጎበኟቸው ስፍራዎች ብዛት ልክ የተወሰኑ ናቸው። በርቀት ቴክኖሎጂው የተሰበሰበው መረጃ ሲታከልበት የተሻለ ሙሉ ምስል ይገኛል። የአየር ንብረት ለውጥ የተለመዱ ድግግሞሾችን ሲያውቅ ሕይወታቸውን የመሰረቱበትን ሰዎች ፍላጎት ለማሟላት ከበረዶ የሚገኘውን የውሃ መጠን በትክክለኛ ሁኔታ መተንበይ በእጅጉ አስፈላጊ ነው። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።